ይህንን አብረን እየተመለከትን ነው። ባለፈው ምዕራፍ 1ን ተመልክተናል። ዛሬ እንደ እግዚአብሔር ፈቃድ ምዕራፍ 2 ከ1 እስከ 10 ያለውን ሐሳብ እናያለን። እንግዲህ ማዳን እግዚአብሔር ነው ይላል። ቁጥር 10 ላይ ነው ያንን የሚናገረውና በጣም የጸሎትን ጩኸት ከጥልቁ የሚሰማ እግዚአብሔር ታማኝ እግዚአብሔር ነው የምናመልከውና ዮናስ በጣም ለብቻው ተገኝቶ ለዛም ደግሞ ለብቻው ሲገኝ በጣም ጨለማ የሚባል የምድር እንብርት ላይ የተገኘ ሰው ነበር እና ግን የጸሎቱን ጩኸት እግዚአብሔር ከጥልቁ ሰምቶት ማዳን እግዚአብሔር ነው የሚለውን ነገር በጣም ተረዳና መጽሐፉን አውጥተን ምዕራፍ 2ን እንደተለመደው ወንድማችን ጆሲ ያነብልናል። ምዕራፍ 2 ከቁጥር 1 እስከ 10 ባለው ሐሳብ ውስጥ ያለውን አንድ ላይ እንመለከታለንና እሱን ካነበብን በኋላ ሐሳቡን አንድ ላይ እናያለን።
ርሱም ሰማይ በስጦልም ሆድ ውስጥ ሆኜ ጮኸ፣ ቃሌንም አዳመጠ። ወደ ጥልቁ ወደ ባህር ውስጥም ጣልኸኝ፣ ፈሳሾችም በዙሪያ ነበሩ። ማዕበልህና ሞገድህ ሁሉ በላዬ አለፉ፣ እኔም ከዓይን ፊት ተጣልኩ። ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁ አለሁ። ውኖችም እስከ ነፍሴ ድረስ ከበቡኝ፣ ጥልቅ ባህር በዙሪያዬ ነበር። የባህሩ ሳር በራሴ ተጠምጥሞ ነበር። ወደ ተራሮች መሰረት ወረድሁ፣ በምድርና በመወርወሪያዎቹም ለዘላለም ተዘጋሁ። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩ፣ ጸሎቴም ወደ አንተ ወደ መቅደስህ ገባች። ከንቱነትንና ሐሰትን የሚጠብቁ ምሕረታቸውን ትተዋል፣ እኔ ግን በምስጋና ቃል እሰዋለሁ፣ የተሳልሁትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔር አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋ።
ጌታ ይባርከ። አይ ቲንክ እዚህ ላይ ተሳስቼ ነው 10 ያልኩትኝ፣ እስከ 11 ነው መሆን ያለበት። ስለዚህ ባለፈው ሳምንት ስንመለከት ዮናስ የእግዚአብሔር ቃል መጣለት። የእግዚአብሔር ቃል ሲመጣለት ከእግዚአብሔር ሐሳብ ሸሸ፣ ግን ሸሽቶ መደበቅ አልቻለም ብለናል። እና ያ የዮናስ ሩጫ የትኛውንም ያህል ቢሮጥ ነገር ግን በጣም ከእግዚአብሔር መራቅ ስላልቻለ ወደ እግዚአብሔር መመለስ ነበረበት። እና እንደውም ታስታውሱ እንደሆነ ይሄ ወረደ 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 የሚል ቃል አንስተን ነበረ። እና ዮናስ ከነበረበት ነገር ከሆነ ደረጃ ሲወርድ ሲወርድ የመጨረሻ የጥልቅ ጥልቅ ወደሚባል ዝቅታ ውስጥ ወረደ ማለት ነው። እንግዲህ በአሳው ሆድ ውስጥ ሲገባ አሳው ይዞት የሄደው ወደ ታች ወደ ጥልቀት ነው እና ዮናስ እንግዲህ በጣም እግዚአብሔር ለፍጥረቱ ግድ የሚለው አምላክ እንደሆነ በጣም እንድናስተውለው የምንችልበት መጽሐፍ ነው። የእግዚአብሔር ቃል ለጠፋው ዓለም እግዚአብሔር ግድ እንደሚለው ይናገራል። እኔና እናንተን ያለ ምክንያት እዚህ ስፍራ ላይ በ2025 በዚህ በአሜሪካን በቨርጂኒያ ቢች ውስጥ በቨርጂኒያ ግዛት ውስጥ እንድንኖር ያለ ምክንያት አላስቀመጠንም። እግዚአብሔር ምክንያት አለው። በብዛትም ስንጸልይም የእግዚአብሔርን ቃልም ስንካፈል የምንሰማቸው የምንላቸው ነገሮች ናቸው እና እግዚአብሔር ዓላማ ስላለው አስቀምጦናል። ስለዚህ የእግዚአብሔር ዓላማ የኔና የእናንተ የልብ ፍላጎታችንን በመከተል እንድንኖር አይደለም። ምክንያቱም ዮናስ ሲሄድ ወደ የት ነበረ የሄደው? ወደ ነነዌ መሄድ ትቶ የዛን ተቃራኒ ነው የሄደው። እግዚአብሔር የሚፈልገው የነበረ ወደ ነነዌ እንዲሄድለት ነው እና በነነዌ የሚጠፉ ሰዎች ስላሉ ለእነሱ እግዚአብሔር መልእክተኛ አድርጎ ሊልከው ፈልጎ ነበረ። የእግዚአብሔር ቃል ሲመጣለት የእግዚአብሔር ቃል የመጣለትን የእግዚአብሔርን ቃል ለእሱ ለፍላጎቱ የሚሆንበትን መንገድ ነበረ ሲያመቻች የነበረው። እንደውም ዋጋን ከፍሎ ሁሉ ሄደ ነው የሚለው እና እግዚአብሔር ለእኔና ለእናንተ የሚመቸውን ነገር ሳይሆን ከሀሳቡ ጋር እንድንስማማለት ይፈልጋል የሚል ነው። በቃ በአጭሩ የዮናስን ምዕራፍ አንድን ስንመለከት በነበረበት ሁኔታ ውስጥ ዮናስን እንዲሄድለት የፈለገው ወደዛ ነው እና ምዕራፍ ሁለት ላይ ዮናስ በጣም ፊት ለፊት ተጋላጭ ሆኖ እናየዋለን። ከማን ጋር? ከእግዚአብሔር ጋር። በሌሎች ትርጉሞች ቁጥር 17 ማለት ምዕራፍ 1 ቁጥር 17 አለው። በአንዳንድ ትርጉሞች ያ ቃል ምዕራፍ 2 ቁጥር 1 ላይ ነው ያለው እና ምን ብሎ ይናገራል? እግዚአብሔር ግን ዮናስን የሚውጥ ትልቅ አሳ አዘጋጀ። ዮናስን በአሳ ሆድ ውስጥ 3 ቀንና 3 ሌሊት አደረ። በጣም ከዚህ ውስጥ የሳበኝ ቃል ምን እንደሆነ ታውቃላችሁ? አሳን አዘጋጀ የሚለው። እግዚአብሔር ዮናስን የሚውት ትልቅ አሳ አዘጋጀ። አሁን በዚህ ውስጥ እንግዲህ የምንመለከተው በጣም ትልቁ ሐሳብና ዓላማ በጣም ፈጽሞ ተስፋ የለሽ ከሆነ የውድቀት ጥልቀት ውስጥ ሆነ ከልብ በሆነና በተሰበረ መንፈስ በሚመነጭ የንስሐ ጩኸት በእግዚአብሔር ፊት ብንጸልይ እግዚአብሔር ይሰማናል። እግዚአብሔር ወደቁ ብሎ የራሳቸው ጉዳይ ብሎ አይሄድም። ነገር ግን ካለንበት የምንጮኸውን ጩኸት የልብ ስብራታችንን አይቶ ሊመልሰን ታማኝ ሆነ አምላክ። የዮናስን መጽሐፍ ስንመለከት ቀጥተኛ የሆነ ከክርስቶስን የሚያመላክት ትንቢት አናገኝበትም። ነገር ግን ዮናስ ማንነት ምስልነቱ ከክርስቶስ ጋር ነው። ማቴዎስ ወንጌል ምዕራፍ 12 ላይ ስትመለከቱ ታምራትን እንዲያደርግ ኢየሱስን በጠየቁት ጊዜ ኢየሱስ ክርስቶስ ያላቸው ነገር ምንድነው? እሱ ይህ አመንዝራ ትውልድ ታምራትን ይጠይቃል፣ ከዮናስ ምልክት በስተቀር ሌላ ታምር አይሰጣችሁም። ዮናስ በአሳ ሆድ ውስጥ 3 ሌሊትና 3 ቀን እንዳደረ እንዲሁ የሰው ልጅም ብሎ ስለ ክርስቶስ ትንሣኤና ሞት ኢየሱስ ምስልሎሹን ሲያስቀምጥ ሲናገር እንመለከታለን። የኢየሱስ ክርስቶስ የትንቢቱ ሳይሆን የኢየሱስ ክርስቶስ የትንሣኤና የሞቱ ምሳሌ ማለት ነው። ስለዚህ እግዚአብሔር ዮናስን ወደሚፈልግበት ሐሳብ እንዲሄድለት ሲፈልግ ያደረገው ነገር ምንድነው? እሱ ትልቅ አሳን አዘጋጀ። በብዛት እኛ ይሄ አዘጋጀ የሚለውን ቃል በጣም ልናገናኝ የምንፈልገው ይሄ ለኛ እንዲሆንልን ከምንፈልገው ነገር ጋር ነው አይደለ? ለምሳሌ አሁን አብርሃም ይስሐቅን ይዞ ሲሄድ ለመሰዋት ይስሐቅ ጥያቄ ጠየቀው። ልንሰዋ እንደምንሄድ አውቃለሁኝና የታለ የመስዋዕቱ በግ ሲለው ብዙ ጊዜ የምንጠቅሰው ጥቅስ ነው አይደለ? አብርሃም ምን አለው ይላል? እግዚአብሔር ያዘጋጃል አይደለ? አገርምም እግዚአብሔር ለመስዋዕት የሚሆነውን ለይስሐቅ ትኪ የሚሆነውን በግም ብቻም ሳይሆን እኔና እናንተ እንዳንጠፋበት ሲፈልግ እኛን የሚቀበለን በጣም አመቻችቶ ከታች የሚቀበለን ነገር ያዘጋጅልናል። አሳው የተዘጋጀው ለዮናስ ነው። አንዳንድ ሁኔታዎች ሲዘጋጁ ለእኔና ለእናንተ ለጥፋት አይደለም። ነገር ግን እኔና እናንተን ለማዳን ለእኔና ለእናንተ እግዚአብሔር ላለው እቅድ ለዛ የሚዘጋጅ ነገር አለ። እግዚአብሔር በአብርሃም ሕይወት ውስጥ ያደረገው ነገር ያ ነው እና ለመስዋዕት የሚሆነውን በግ እግዚአብሔር ያዘጋጃል ብሎ አለው ይላል። በጣም በተለምዶ እግዚአብሔር ከሰው ልጆች ጋር ያለውን ህብረት እንድንጠብቅለት ይፈልጋል። እግዚአብሔር ዘፍጥረት ምዕራፍ 2 ላይ የሰው ልጆችን ማለት ለሰው ልጆች የሚያስፈልገውን ነገር ከሰራ ካደረገ በኋላ ምዕራፍ 2 ቁጥር 8 ላይ ምን ብሎ ይናገራል? እግዚአብሔር አምላክ ይላል በምስራቅ በኤደን የአትክልት ስፍራን አዘጋጀ። ማለት በጣም እግዚአብሔር የሚገርመው ነገር ለእኛ የሚበጀውን ነገር የሚያውቅ አምላክ ነው። ማለት ከእርሱ ጋር ላለን ህብረት፣ ከእርሱ ጋር ላለን ግንኙነት የትኛውንም ያክል የእኛ የልብን ፍላጎት ለመከተል የምንፈልግ ሰዎች ብንሆንም፣ ነገር ግን እግዚአብሔር የሚያዘጋጀው ነገር አለ። እግዚአብሔር አንዳንዴ በማይመስሉ ሁኔታዎች ውስጥ ሲሰራ በጣም የሚያዘጋጃቸው ነገሮች ኖህ መርከብን ሰራ አዘጋጀ ይላል አይደለ? ለኖህ መርከብን መስራትና ማዘጋጀት በዛን ዘመን ይሄ በዚህ በፈረንጅኛው ቋንቋ እንደሚሉት ኦድ የሆነ ነገር ነው አይደል? ዝናብ የማይታወቅበት ባህር የማይታወቅበትን ያንን ክስተት ምንድን ነው የምትሰራው ሲሉት፣ አይ መርከብ እያዘጋጀው ነው። ለምንድን ነው ሲባል የሰው ልጆች እንዳይጠፉ እግዚአብሔር ስለሚፈልግ በንስሐ እንዲመለሱ። ሎጥን ከነበረበት የጥፋት ምድር ከሰዶምና ከጎሞራ ሲያወጣው ማቄን ጨርቄን ሳይል ሎጥ እንዲጠፋ ስላልፈለገ እግዚአብሔር ሎጥን የሚደበቅበትን ስፍራ አዘጋጅቶለት ነበር። ወገኖች፣ እግዚአብሔር የሚያዘጋጃቸው ነገሮች ለእኔና ለእናንተ እሱ የሚበጀንን ስለሚያውቅ ነው። አንዳንድ ሁኔታዎችና አንዳንድ ነገሮች አይመስሉንም፣ እኛ በብዛት አይገቡንም ለምን እንደሆነ። ነገር ግን እግዚአብሔር በዚህ ውስጥ የሚያደርገው የሚሰራው ነገር አለ። ወገኖች፣ ለእኔና ለእናንተ የተዘጋጀው ነገር ምን እንደሆነ ባላውቅም፣ ነገር ግን እንደ ዮናስ ቆም ብለን በማየት ማለት ነው የኔና የእናንተን ህይወት ለእርሱ የሚጠቅም መሆን እንዲችል። ዮናስ በዚህ በትልቁ አሳ ሆድ ውስጥ 3 ቀንና 3 ሌሊት አደረ። ይሄ ክፍል በጣም አከራካሪ ክፍል ነው። በነገራችን ላይ ሰዎች ሌጀንደሪ የሆነ ነገር ነው አፈ ታሪክ ነው ብለው ይላሉ። ነገር ግን መጽሐፉ ላይ ስለተቀመጠ መጽሐፉ የሚለውን እንቀበላለን። መጽሐፉ የመጽሐፍ ባለቤት ስላለው ማለት ነው። ኢየሱስ ክርስቶስ የሆነን ታሪክን አይደለም ዮናስ በ3 ቀንና 3 ሌሊት ብሎ ሲናገር ስለ ዮናስ የተናገረው ዮና አፈ ታሪክን አይደለም የውነት የተከሰተን ክስተት ነው። ብዙ ነገሮችን ሳይ በጣም ከዚህ ጋር የሚገናኙ በደንብ የተጨበጡ መረጃዎችና ማስረጃዎችም አሉ። አሁን ትልቁ ቁም ነገር እሱ አይደለም። ምክንያቱም ሴትዮዋ ምን አለች አሉ ዮናስ አሳ ሆዱ 3 ቀን 3 ሌሊት አደረስ ይባል ሲነገራት አንዱ አልሰማም ማለትና እንዴሱ ይገርማhallo የኔ አሳው ዮናስ ሆዱ 3 ቀን ለ3 ሌሊት አድሯል ብሎ ቃሉ ቢናገር ይቀበላልሁኝ አረለ እንደዛ ነው ቃሉ ያንን ከተናገረ ተናግሯል። ምክንያቱም ተአምራት ከተፈጥሮ ህግጋት ውጪ የሚደረግ ነገር ስለሆነ ተአምር ማለት ከተፈጥሮ ህግግና ስርዓት ውጪ የሚሆን ነው። ቦይስ ሞንትጋመሪ የሚባል የመጽሐፍ ቅዱስ መምህርና አስተማሪ ሰው ከዚህ ከዮናስ ታሪክ ጋር የተገናኘውን ነገር ሲናገር በተለይ አሳውን በተመለከተ ማለት ነው በጣም የገረመኝ ነገር አሳውን በተመለከተ የነነዌ ማህበረሰብ አሳን የሚያመልክ ማህበረሰብ ስለዚህ አሳ የሚያመልክ ማህበረሰብ ለአሳ በጣም ትልቅ ስፍራ ያለው ማህበረሰብ ነው። ስለዚህ most probably ይላል ሞንትጋመሪ most probably አሳው ይዞት መጥቶ ሲተፋው ሰዎች አይተዋል። ስለዚህ ዮናስ የእግዚአብሔር መልእክተኛ መሆኑን ለመቀበል አልተቸገሩም። ምክንያቱም በከተማው አደባባይ ላይ ገብቶ ዮናስ ስለ እግዚአብሔር የሚመጣውን ፍርድ ሲናገር ሰዎቹ ለመስማት ልባቸውም ጆሮአቸውም ክፍት ነበር። ንጉሱ ሁሉ ሰምቶታል አይደል ምራፍ 3 ምራፍ 4 የሚናገረው ያንን። ስለዚህ እግዚአብሔር ያዘጋጀውን ነገር ዮናስ ቢገባውም ባይገባውም በዛ ውስጥ ግን የተገለጠው ነገር ግን በርግጥም እግዚአብሔርን መልእክት ለማድረስ ምክንያት ሆኖ ነበር። ስለዚህ ዮናስ በአሳ ሆድ ውስጥ 3 ቀን 3 ሌሊት ተገኝቷል ወይ ተብለን ምንባል ኢየሱስ ክርስቶስ በሞት ትንሳኤው ያደረገውን ነገር ከመካድ ጋር እንዳይገናኝብን ማሰብም መጠየቅም ያለብን ነገር ምንድነው? እሱ ዮናስ ምሳሌ የክርስቶስ ኢየሱስ የሞት ትንሳኤ ምሳሌ ነው። ስለዚህ ታምራቱ የሚያሳየን ነገር ምንድነው? እሱ ኢየሱስ ሕያው ሆኖ በሶስተኛው ቀን ከሙታን ተነስተዋል። ዮናስ በዚህ ምዕራፍ 2 ላይ ስንመለከት ተስፋ ሲቆርጥ እንመለከታለን። ተስፋ ቆርጧል በሆነው ነገር ማለትም ደግሞ አለመታዘዙ ያመጣበት ጣጣ የገባው ይመስላል። ከቁጥር 1 እስከ 3 ባለው ሐሳብ ውስጥ ስናነበው እግዚአብሔርም ዮናስን የሚውታላቅ አሳሰናዳ ዮናስም 3 ቀንና 3 ሌሊት በአሳ ሆድ ውስጥ ነበረ። ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ እንዲህም አለ በመከራዬ ሳለ ወደ አምላኬ ወደ እግዚአብሔር ጮኩኝ እርሱም ሰማኝ በሲኦልም ሆድ ውስጥ ሆኜ ጮክ ቃሌንም አዳመጠ በሲኦልም ሆድ ውስጥ ሆኜ ጮኩኝ። ከነ ህይወቱ የሞተና ሲኦልን ያየ ሰው ማለት ነው ዮናስ። ስለዚህ ዮናስ የነበረበትን የህይወቱን የታስተመለከቱት በጣም አስቸጋሪ የሚባል ዮናስ በመርከቡ ውስጥ ተኝቶ ያለ ሲጸልይ አታዩት። ነገር ግን በዚህ በአሳው ሆድ ውስጥ ሆኖ ሲጸልይ እንመለከቷል። እግዚአብሔር በእያንዳንዱ የህይወታችን እንቅስቃሴ ውስጥ ከጀርባው የሚያደርገው ነገር የርሱ እጅና የርሱ ባለቤትነት አለበት። ወደ ጥልቁ ወደ ባህሩ ውስጥ ጣልከኝ ቁጥር 4 ላይ የሚናገረው ያንን ነው። ማን ይጣለው? እግዚአብሔር። ለዚህ እግዚአብሔር አንዳንድ ጊዜ ገፋ ሊያደርገን ይችላል ወይ ብለን ስንል አዎ ገፋ ያደርገናል። እግዚአብሔር በህይወታችን እርሱን ለመፈለግና ለጸሎት እንድንነቃ እንድንተጋ የሚያደርገንን የህይወት ሁኔታ በህይወታችን ውስጥ እንዲከሰት ያደርጋል። ባለፈው ስንመለከተው ጀቡና አለው ንፋሱ የተከሰተው የመጣው ዮናስ እንዲነቃ ነው ብለናል። አሁን ደግሞ ይበለጠ ወደ እግዚአብሔር እንዲቀርብ እንዲጠጋ። ዮናስ ባለበት የህይወት ሁኔታ ውስጥ ለመጸለይ የከለከለው ነገር የለም። ምክንያቱም የእግዚአብሔር ምህረት ምን እንደሆነ ማየት መመልከት የቻለ ሰው ስለሆነ ከእግዚአብሔር ምንም እንኳን የተለየ እንደሆነ ቢሰማውም ዮናስ እግዚአብሔር እንደሚሰማው እንደሚመለከተው ያውቃል። ቁጥር 5 የሚለው ነገር ምንድነው? እሱ እኔም ከአይን ፊት ተጣልኩኝ ብሎ ነገር ግን ወደ እግዚአብሔር ሲጮህ እንመለከተዋለን። እኔም ከአይን ፊት ተጣልኩኝ ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁኝ አልኩኝ። ወገኖች እግዚአብሔር ከርሱ የሚያርቀን የሚመስል ሁኔታው ስንገኝ ጸሎታችንን አንዳንድ ጊዜ የሚሰማ አይመስልንም አይደለ? ነገር ግን እግዚአብሔር ጸሎታችንን የሚሰማ አምላክ ነው። መዝሙር 119 ላይ እንደዚህ የሚል ቃል አለ። እንዲያው ሳይቸግረኝ መንገድ ስቼ ሄድኩኝ፣ አሁን ግን መንገድህን እጠብቃለሁኝ። መዝሙር 119 ቁጥር 67 ላይ በጣም ከእግዚአብሔር መንገድ የምንወጣበት ሁኔታና ክስተት አንዳንዴ የራሳችን የልብ ፍላጎትን ስንከተል ነው። ይሄ በጣም ልንረዳው የሚገባን የምናቀው እውነት ነው። ወደ ቅዱሱ መቅደስ እስከሚመለከት ድረስ መዝሙር 73ን በጣም እንደው ቤት ገብታችሁ ብታነቡት በጣም ነው ኢንካሬጅ የማደርጋችሁ። መዝሙር 73 ዳዊት አንድ በጣም የሚያየውና ከራሱ ጋር የሚሟገትበትን ነገር ያስቀምጣል። የሚያደርገው ነገር ምንድነው? እዛ ቦታ ላይ ዳዊት አሁን ወደ መቅደስ እስከገባ ድረስ የሚለውን ለማገናኘት ነው። በጣም በጽድቅ በንጽህና እግዚአብሔርን በመፍራት ሲመላለስ ቆይቶ ዞር ሲል ኃጢአተኞች ሲለመልሙ አየ። ኃጢአተኞች ሲሳካላቸው በጣም ሲያብቡ፣ እንደውም በቃ እሱ ከነሱ ይልቅ እያነሰ እነሱ ከፍ እያሉ ሲሄዱ አየ። ነገር ግን ምዕራፍ 73 ቁጥር 17 ላይ ምን ይላል? ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ ብሎ ይናገር። ወደ እግዚአብሔር መቅደስ እስክገባ ድረስ ልክ ዮናስ የተናገረውን ማለት ነው። ወደ መቅደስ እስክገባ እስክመለከት ድረስ ወገኖቼ፣ የእግዚአብሔር ማንነት እሱነቱን ስንረዳው በዙሪያችን ያለውን ነገር አናሳነቱን ጠፊነቱን መመልከት ማስተዋል የምንችልበትን አቅም የምናገኘው ከእርሱ ጋር ያለን መስመር ሲስተካከል። የሚገርመው የነበረበት በጣም ዝቅታ የነበረበት የሲኦል ቦታ እግዚአብሔርን ለማየት የሚከለክለው አልነበረም። ከእግዚአብሔር ጋር ለመስማማትና ለመገናኘት የትኛውም የህይወት ሁኔታችን አያግደንም ወገኖች። የኔና የናንተ ህይወት ወደ መቅደሱ የምንመለከተው የምናየው እግዚአብሔር ስንመለስ ትርፋችንን ሳይሆን ዋናውን እንድናይ እንድንመለከት እግዚአብሔር ይፈልጋል። ማለት መቅደሱ የእግዚአብሔር ህልውና ያለበት ነው። መቅደሱ የእሱ ማንነት ያለበት ነው። እግዚአብሔር ፊት ለፊት ሲገናኘን ሲያገኘን ማለት ነው። በጣም በየትኛው ስፍራ ላይ? በዝቅታው ስፍራ ላይ ወረደ በሚባለው ቦታ ላይ ያዕቆብ በጣም በህይወቱ ባለው የማጭበረበር ህይወት የታወቀ ሰው ነው አይደለ? የሚያታልል የሚያጭበረብር ሰው ነው። ነገር ግን ያዕቆብ የህይወቱን አካሄድ የለወጠው ከእግዚአብሔር ጋር ልክ ፊት ለፊት ሲገናኝ ነው አይደለ? በጵንኤል በሚባለው ቦታ ላይ ከእግዚአብሔር ጋር ሲገናኝ ያለትም ይሄ ወደ መቅደስህ እስካይ፣ ህልውናህን እስካይ፣ ማንነትህን እስካይ። ሙሴ የነበረበት የህይወትን ሁኔታ አቅጣጫውን የለወጠው ዘጸአት ምዕራፍ 4 ላይ የሚቃጠለውን ቁጥቋጦ ባየ ጊዜ ነው አይደለ? በዛ ማንን ያየው? እግዚአብሔርን። ማንን ያየው? ህልውናው። ከማን ጋር ነው የተገናኘው? ከእሱ ጋር። የጠፋው ልጅ ወደ አባቴ ቤት ብመለስ አባቴ ቤት ባሪያዎቹ የተረፈ ነገር ይበላሉ ይመገባሉ ብሎ አስቦ ነበር የመጣው አይደለ? ግን ሲመለስ ሲመጣ ማንን ነበር ፊት ለፊት ያየው? አባቱ። ወገኖች ዮናስ የሚለን ነገር ምንድነው? እሱ የትኛውም ያለንበት ሁኔታ እግዚአብሔርን ከማየት የሚከለክለን አይደለም። እግዚአብሔርን ስናይ ስናገኘው ትርፉን ሳይሆን ራሱን እግዚአብሔርን በማየት የሚረካን ህይወት እንድናይ እንድናውቅ እንድንለማመድ እግዚአብሔር ይፈልጋል። እውነተኛ ንስሐ ወደ እግዚአብሔር ህልውና እንድንመለስ ያደርገናል። እውነተኛ ንስሐ ወደ እግዚአብሔር ማንነት እንድንጠጋ ያደርገናል። ማለት ሲኦል የሚለው ነገር ከእግዚአብሔር መለየት ነው። ዮናስ በጣም ከእግዚአብሔር መለየትን የእውነትም አይቷል፣ አውቋል። ህይወታችን የምናደርጋቸው ምርጫዎቻችን አንዳንድ ጊዜ በጣም ከእግዚአብሔር ጋር ያለንን ህብረት ሳይሆን ከእግዚአብሔር የምንርቅበት ምክንያቶች ይሆኑናል። በጣም የኔና የእናንተን ነገር በጣም ትርጉም የሚያሳጡብን ማለት ነው። ቁጥር 6 ላይ በጣም እንደዚህ የሚል ነገር አለ። ወደ ተራሮች መሰረት ሰመጥኩኝ፣ የምድርን በር ለዘላለም ዘጋብኝ። እግዚአብሔር አምላክ ሆይ አንተ ግን ህይወቴን ከጉድጓድ አወጣ። ይሄ ቃል በጣም ቃል በቃል ሞትንና ትንሳኤን የሚናገር ቃል። ወደ ተራሮች መሰረት ሰጠምኩኝ ብሎ ሲል በቃ ሞቼ ካንተ ተለይቼ ነበረ፣ በህይወት እያለ የሞተ ሰው ማለት ነው። ሞቼ ካንተ ተለይቼ ነበረ፣ እግዚአብሔር አንተ ግን ከዛ ምን አደረከኝ? አወጣኝ። በጣም ይሄንን ክፍል ሳየው አሁንም ደግሜ እንደምለው ለሞት ያለን አስተሳሰብ በጣም መለወጥ አለበት። ሞት እኔና እናንተ የምንፈራው ሳይሆን ሞት መሻገሪያችን ነው። ሞት ያ የእግዚአብሔርን ማንነት የምንናፍቀው ህልውናውንና ክብሩን የምንገናኝበት መንገድ መሄጃን መግቢያ በርን። ኢየሱስ ክርስቶስ እየተናገረ ያለው ነገር ይሄንን ነው ወገኖቼ። እግዚአብሔር በርሱ ቁጥጥር ስር ያለ መሻገሪያ የሆነው የተሸነፈውን ጠላት ነገር ግን ወደ እግዚአብሔር ጸጋና ህልውና እንድንቀርብ የሚያደርገን ትኩረታችን በርሱ ላይ መሆን እንዲችል የሚያደርገውን ይሄንን ያንን ልናውቀው ልንረዳው የሚገባንን ይሄ ሞትን በመንፈራበት ሳይሆን ነገር ግን ተሸናፊነቱን በጣም በመናስተውልበት መልኩ እንድንረዳው እግዚአብሔር ይፈልጋል። በህይወታችን ፈጽሞ አይቻልም በሚባል ሁኔታዎቻችን ውስጥ እግዚአብሔር ነጻ ሊያወጣን እንደሚችል የምናይበት ክፍል ነው። ዮናስ ያለው ነገር ምንድነው? እሱ እግዚአብሔር አምላክ ሆይ አንተ ግን ህይወቴን ከምን አወጣው? ከጉድጓድ አወጣው። ዮናስን ሲጸልይ የሚያዩ የለም፣ እግዚአብሔርን ሲፈልግ የሚያደምጠው የለም። በጣም ከእግዚአብሔር እንደራቀ እንደተለየ እንደጠፋ ነው የሚታሰበው። ነገር ግን ከእግዚአብሔር ጋር ለመስማማት ምቹ አጋጣሚ ነበር። አንዳንድ ጊዜ እኔና እናንተ የራሱ ጉዳይ ብለን ጀርባችንን ሰተን እንሄዳለን አይደለ? ዮናስ ግን የሚለን ነገር ምንድነው? እሱ ጀርባችንን ሰተን አንሂድ፣ በየትኛውም ሁኔታ ውስጥ ብንገኝ ከእግዚአብሔር ጋር ለመስማማት ረፈደ የሚባል ጊዜ የለም። ወይም ደግሞ በጣም ጥልቅ ሆኖ የእግዚአብሔር እጅ የማይደርስበት የምሕረቱና የጸጋው ክንድ የማይነካው ስፍራ የለም ማለት አይደለም። ወኖቼ የዮናስን ጸሎት ስንመለከት የኔና የናንተ ጉልበት ባለቀ ጊዜ በቃ ወርደን በእግዚአብሔር ፊት ጌታን በመፈለግ በመናፈቅ በእርሱ ፊት የምንሆንበትን የተማረክንበትን ማንነት ዮናስ በሞት ጠርዝ ላይ ሆኖ ነገር ግን በእግዚአብሔር ፊት እርሱን ተስፋ በማድረግ የጌታን ፊት ሲፈልግ ሲለምን እንመለከታል። በጣም ነገሮች ከቁጥጥር ውጪ ናቸው ብለን በመንላቸው እኔና እናንተ በጣም ከአቅማችን ውጪ ነው የምንላቸው የትኛዎቹም ነገሮች ከእግዚአብሔር ቁጥጥር ውጪ ግን አይደሉም። ቁጥር 7 እስከ 8 ባለው ሐሳብ ላይ سنመለከት ወደ ተራሮች መሰረት ወረድኩኝ በመድርና በመወርወሪያዎቹ ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሆይ ህይወቴን ከጉድጓድ አወጣህ። ነፍሴ በዛለችበት ጊዜ እግዚአብሔርን አሰብኩት፣ ጸሎቴም ወደ አንተ ወደ ቅዱስ መቅደስህም ገባች። በጣም ጥልቅ የሆነ ቋንቋ ነው የሚናገር። የተረሳ የተቆረጠ የተተወ ወደ ምድር ጉድጓድ የገባ ወደ ሲኦል የወረደ ይሄ ማንነት በእግዚአብሔር ፊት ለመደመጥ የቻለ ማንነት ማለትም ማዳን የእግዚአብሔር ነው። ስለዚህ ጸሎታችን ከየት ነው? ጩኸቱ ከጥልቁ ከውስጥ ካለንበት ስፍራ ድንገት አሁን ያለንበት ሁኔታ ሊሆን ይችላል፣ ወይም ደግሞ ነገ ከነገ ወዲያ የምናልፍበት የህይወት ሁኔታም ሊሆን ይችላል። ጸሎቴ ወደ አንተ ወደ መቅደስህ አረገች። እግዚአብሔር የማያደምጠው ጸሎት የለም ወገኖች። ልክ ኃጢአት ባለፈው ስንናገር ጽዋው እንደሚሞላ ሁሉ ጸሎታችንና ልመናችንን በእግዚአብሔር ፊት ይደመጣል ይሰማል። ጸሎታችን ከእግዚአብሔር ጋር የምንገናኝበት የኔና የናንተ ህይወት ለፈቃዱ የሚሸነፍበት እግዚአብሔር እኛን ለእርሱ የሆነውን ተስፋ በመረዳት በማወቅ በመገንዘብ ዮናስ የጸለያቸው ጸሎቶች በጠቅላላ የመጽሐፍ ቅዱስ ምሁራን እያንዳንዱን ሐሳብ ከመዝሙር መጽሐፍ ካሉ የመጽሐፍ ቅዱስ ክፍሎች ጋር የተገናኙ ናቸው። ስንኝ በስንኝ ማለት ነው። እዚ ላይ እኔ እንትኑን ላለማብዛት ብቻ በዝርዝር ይዣቸው አልመጣውኝም፣ ግን ምዕራፍ 42፣ ምዕራፍ 61፣ ምዕራፍ 113 የመዝሙር መጽሐፍን ስትመለከቱት ቃል በቃል ጎን ለጎን ስትመለከቱት ዮናስ በልቡ የያዘውን የእግዚአብሔርን ቃል በእግዚአብሔር ፊት መጸለይ ይችል ነበር። ባለፈው ዳኒ ሲያስተምረን ነበር አረለ እግዚአብሔርን ቃል እንጸልይ በሚል ሐሳብ ማለት የእግዚአብሔርን ቃል ማይመሯችን መያዝ የእግዚአብሔር ቃል በሙላት ይኑርባችሁ ብሎ መጽሐፍ ቅዱስ የሚናገረው ቋንቋ አለ አረለ። ያ ቋንቋ ወገኖቼ እንዲሁ የተነገረ ቋንቋ አይደለም። ወይም ደግሞ የመጽሐፍ ቅዱስ የውቀት ችሎታችንን ለመንገር ለመናገር የምንለው አይደለም። ነገር ግን የነበረበት የህይወት ሁኔታውን አቅጣጫውን እንዲቀይር ያስቻለው ነገር በውስጡ የተቀመጠው የእግዚአብሔር እውነት ነበር። ባዶ ሆነን የምንገኝበትን ማንነት በእግዚአብሔር ቃል እውነት በመሙላት ህይወት አካሄዳችንን የሚለውጠውን የእግዚአብሔርን እውነት ወገኖቼ በጣም አድርገን አጥብቀን እንያዘው። ጸሎቱ ሁሉ ከእግዚአብሔር ቃል ጋር በጣም የተገናኘ ነው። እኔና እናንተ በህይወት ፈተና ውስጥ ስንገባ ምን አይነት ነገሮች ባይምሯችን እንደሚመጡ ባላቀም፣ ነገር ግን ዮናስ እያለን ያለው ነገር ምንድን ነው? እሱ በውስጣችን የተቀመጠው ነገር ከእግዚአብሔር ጋር ላለን ግንኙነት በጣም ወሳኝ ነው። ጸሎታችን እንዲደመጥ እንደ ቃሉ ልንጸልይ፣ ጸሎታችን እንዲሰማ ፈቃዱን በህይወታችን ለማስተናገድ የቃሉ ሐሳብ እንዲያገኘን የእግዚአብሔርን ተስፋ እግዚአብሔር በእርግጥም ለህዝቡ የገባውን ኪዳን የሚጠብቅ አምላክ እንደሆነ ይህንን ከዮናስ በጣም እንማራለን። ዮናስ ያ ብቻም አይደለም፣ ነገር ግን ዮናስ በጣም በንስሐ በጸጸት በእግዚአብሔር ፊት ለመመለስ ልቡን በእግዚአብሔር ፊት ለማፍሰስ በጣም ፈቃደኛ ሰው ነበር። ነፍሴ በዛለችብኝ ጊዜ አለ እግዚአብሔርን አሰብኩት። በጣም በደከመው ጊዜ ማለት ነው። አንዳንድ ጊዜ አቅም የምናጣባቸው ሁኔታዎችና ነገሮች አሉ። ግን በዛ ብቻ አላበቃም ዮናስ። ቁጥር 9 ላይ እንደዚህ ይላል፣ ከንቱነትንና ሐሰትን የሚጠብቁ ምሕረትህን ትተዋል። እኔ ግን አለ በምስጋና ቃል እሰዋለሁ፣ የተሳልኩትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው፣ እግዚአብሔርም ደህንነት ከእግዚአብሔር ዘንድ ነው። ቁጥር 9:4 አስቡት። በዛ ሁኔታ ውስጥ ሆኖ ዮናስ ለማመስገን ይችሏል። መጽሐፍ ቅዱሳችን ልመናችን ሁሉ በጸሎትና በምልጃ ከምን ጋር ነው የሚለው? ከምስጋና ጋር አይደለ? ለእግዚአብሔር አስታውቁ እንጂ በአንዳች አትጨነቁ። በጣም የተገናኘብኝ ከዛ ጋር ነው። ልመናችሁን በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ፊት አስታውቁ እንጂ በአንዳች አትጨነቁ። ራሴን የፈተሽኩበት ራሴን ያየሁበት ማለት የነበረበትን ሁኔታ ለማመስገን ያመቻል ወይ የሚል ጥያቄ ማለት ነው። የነበረበት ሁኔታ ለማመስገን አያመችም አይደለ? እንደውም ለማጉረምረም በጣም ይመቻል። እኔና እናንተ በጣም ትንንሽ ነገሮች ናቸው እንድናጉረምርም የሚያደርጉ። ነገር ግን ዮናስ ያለበትን ነገር ተመልከቱት። እኔ ግን አለ በምስጋና መዝሙር መስዋዕትን እሰዋልሃለሁ። በየትኛው አይነት ሁኔታ ውስጥ ሆኖ? በጣም በሞት ውስጥ ሆኖ፣ በታችኛው በጥልቁ ውስጥ ሆኖ እግዚአብሔር ለሰው ልጆች የሰጠው እድል ቢኖር ምንድን ነው? እሱ በእግዚአብሔር ላይ በመታመን የእግዚአብሔርን ምሕረት ማየት፣ መመልከት፣ በእርሱ እውነት ውስጥ መኖር እንድንችል። ወገኖች እግዚአብሔር ይህንን ጥሪ ለዮናስ ሰጥቶታል። ያንን ጥሪ ዮናስ ግን በጣም አድርጎ ወደ ጎን አድርጎት ነበር። እግዚአብሔር ግን እንዲመለስለት ፈልጓል። ምስጋናው በእግዚአብሔር ፊት ስለ እግዚአብሔር ቸርነት፣ እግዚአብሔር ማንነቱን፣ አዳኝነቱን። ምክንያቱም ቁጥር 10 ላይ ምን ብሎ ነው የሚናገረው? እኔ ግን በምስጋና ቃል እሰዋልሃለሁ፣ የተሳልኩትንም ስለት እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። በቃ የእስራኤል ህዝብ የሚያውቀውና የተማረው ነገር ምንድን ነው? እሱ በየትኛውም ነገርና ሁኔታ ውስጥ ማዳን የማን ነው? የእግዚአብሔር ነው። የትንሣኤው ባለቤት ማን ነው? ክርስቶስ ነው። ትንሣኤውን ያደረገው ማን ነው? አብ፣ ወልድ፣ መንፈስ ቅዱስ ነው። አንዱ አምላክ፣ ሦስቱ አካላት በዚህ ሁሉ ውስጥ ማዳንን የገለጡት እነርሱ ናቸው። እውነተኛ ጸሎት ጥያቄያችንን ብቻ ሳይሆን ነገር ግን ራሳችንን እጅ በመስጠት በአምልኮና በምስጋና በእግዚአብሔር ፊት እንድንሆን ያደርገናል። ወገኖች የኔና የእናንተን ነፃ መውጣት በእግዚአብሔር ጸጋና በእግዚአብሔር ምሕረት መጎብኘት በእውነተኛ ንስሐ በእግዚአብሔር ፊት በመመለስ እግዚአብሔር በእውነት ንስሐችንን ሲቀበል ከምላሹ ጋር ይመጣል። ቁጥር 11 ላይ የሚለው ነገር ምንድን ነው? እሱ እግዚአብሔርም ዓሣውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። ዮናስ ንስሐ ገብቷል ማለት ነው። ንስሐ ሲገባ እግዚአብሔር ሰምቶታል ማለት ነው። እግዚአብሔር ከሰማው ደግሞ ምላሹ መጥቷል ማለት ነው። ተናዟል። እግዚአብሔር ማዳን ከእርሱ ዘንድ ነው። ምክንያቱም ሊያድን የሚችል እግዚአብሔር ብቻ ነው። ዮናስ ጉልበት እንደሌለው በጣም ገብቶታል። ያለው ነገር ምንድነው? እሱ ጉልበቴ አቅሜ በዛለ ጊዜ ነው የሚለው አይደለ? ስለዚህ አቅማችን ሲዝል በቃ አቅም ስለሌለን ነው። ምንም ሌላ የምንለው ነገር የለም። ነገር ግን ብርታትን የሚሰጥ እግዚአብሔር ብቻ ስለሆነ፣ የመዳናችን ምክንያት እግዚአብሔር ስለሆነ የትኛውም ነፃ መውጣት የሚመጣው በክርስቶስ አማካኝነት ነው። ክርስቶስ ነው ነፃ የሚያወጣ። እግዚአብሔርም ዓሣውን አዘዘው፣ ወገኖች ፍጥረት ሁሉ እግዚአብሔር ሲናገር ይሰማል። ልክ ባህሩ ላይ ሆኖ መርከቡ ላይ ይያሉ ንፋሱና አውሎ ንፋሱ መርከቡን በጣም ሲያንገላታት ያንን ያዘዘው ማን ነበር? እግዚአብሔር ነበር። አሳውንስ ያዘጋጀው ማን ነበር? እግዚአብሔር ነበር። አሁንስ አሳውን ያዘዘው ማን ነው? እግዚአብሔር። ከእግዚአብሔር ቁጥጥር ውጪ የወጣ ከርሱ ውጪ የሆነ ፍጥረት የለም። እምነት አለኝ እንትና አደርጋለሁ ምናምን ምን ነው ነገር በጣም አይሰራ ማለት ከእግዚአብሔር ሐሳብ ጋር ነው መስማማት ያለብን። ኖ ማተር ዋት የትኛውም አይነት የህይወት ሁኔታችን እግዚአብሔር ዛሬን ማየት ስለቻለን እንድንችል ስለፈቀደልን ነው ዛሬን ማየት ይቻልነው አይደል? እምነት ማንም ቦታውን ተነስተን እኛን እናንተ አሁን سنነሳፋ እምነቴ በቃ ከእንቅልፍ እንድነሳ አድርጎኛል ብለን ማለት እንችላለን? አንችልም አይደል? እግዚአብሔር በቃ አይደለ ማለዳ ማለዳ ምህረቱ አዲስ ስለሆነ ያ ምህረቱ ነው እኔና እናንተ በህይወት እንድንኖር ያደረገን። ማዕበሉንም ወጀቡንም የሚያዝ እግዚአብሔር ስለሆነ ፍጥረት የገዛ ፍጥረቱ በእርሱ በእግዚአብሔር ስለሚታዘዝ ወገኖቼ የትኛውንም አስቸጋሪ ነገርና ሁኔታ ውስጥ እንኳን ብንሆን ነገር ግን የእግዚአብሔር ቃል በእኔና በእናንተ ህይወት ውስጥ መፍትሄን የሚያመጣ እኔና እናንተን ህይወት ወደ እርሱ ማንነት እንድንቀርብ እንድንጠጋ የሚያደርግ ብቸኛ መፍትሄ ያለው እውነት እርሱ ነው። ዮናስ በጣም እጁን ሲሰጥ እንመለከታለን። የእግዚአብሔር ምህረት ሲነካን እኔና እናንተ ብቸኛው የምናደርገው ነገር ለእግዚአብሔር መሸነፍ። ያዕቆብ ከእግዚአብሔር ጋር ታግሎ በስተመጨረሻ ያደረገው ነገር ምንድነው? እሱ መማረክ ነው አይደል? በቃ ማንነቱን ማመንና መማረክ። በጣም ከልብ የሆነ እጅ መስጠት አዲስ በሆነ መልኩ እኔና እናንተ ጌታ እንዲጠቀምብን ምክንያት የሆነና እግዚአብሔር በጣም የተሰበሩ የክብር ዕቃዎቹን ያድሳቸዋል። በጣም ውልቅልቁ የወጣውን ነገር አድሶ እንደገና አሳምሮ ያቆማዋል። ከዚህ በፊት ተናግሬው እንደሆነ አላቅም፣ ጃፓኖች አንድ ስሙን የረሳሁት ልማድ አላቸው። የእነሱ ፖት ይሄ እንደ እንስራ ማሰሮ ነገር አለ እና በየቤታቸው በጣም ውበት ሰጥተውት ያስቀምጡታል። እና ሲሰበርና ሲሰነጠቅ አይጥሉትም። የሚያደርጉት ነገር ምንድን ነው? እሱ ያንን የሚሰሩ በጣም ተሰጦ ያላቸው ሰዎች አሉ፣ ይወስዱታል እነዛ ሰዎች ጋር። ከዛ በኋላ የሚደረገው ነገር ምንድን ነው? እሱ ያ ማሰሮ ወይም ደግሞ ያ እንስራ በወርቅ ይበየዳል፣ ስንጥቁ ማለት ነው። በወርቅ ይበየድና የነበረው ስብራትና የነበረው ነገር የበለጠ በስብራቱ ላይ የተደረገው ወርቅ ውበት ይኖረዋል ማለት ነው። ስለዚህ ተመልሰው ያንን ነገር ወስደው እቤታቸው ያስቀምጡታል። ስለዚህ ሰዎች ያደንቁታል። ያ የተሰበረ ስንጣቀ የነበረው እንስራ ማሰሮ ምን ሆኗል? እንደገና በወርቅ ቅብ ወይም ደግሞ በእውነተኛ ወርቅ ታድሶ ተቀምጧል። እግዚአብሔር የተሰበሩ ማንነቶችንና ነገሮችን ሲሰራባቸው ልክ እንደዛ ነው የሚሰራባቸው። ወገኖች እኔና እናንተን ህይወት እግዚአብሔር ለዓላማ ለሐሳቡ ሊጠቀምበት በጣም ይፈልጋል። በዚህ ሐሳብ ውስጥ የምንመለከተው እንግዲህ እንመለስ ዘንድ መመለሻውን እግዚአብሔር ያዘጋጃል። እግዚአብሔር ሐሳን አዘጋጅቷል አይደለ? ስለዚህ አሁን ከእግዚአብሔር ጋር سنጓዝ የምንጠይቀው ጥያቄ ምንድነው? እሱ እግዚአብሔር የሚያዘጋጀውን ነገር ነው የምንጠይቀው ማለት ነው። ከዛ በየትኛውም ስፍራና ሁኔታ መጸለይ ይቻላል። እግዚአብሔር ከጥልቁም ይሰማናል። ዮናስ በአሳ ሆድ ውስጥ ሆኖ በጥልቁ ውስጥ ሆኖ ጸሎቱን ጸልዩዋል። እግዚአብሔርም ደግሞ ሰምቶታል፣ አድምጦታል። ዘመናችንን ማነው መናዘዛችንና ንሳ መግባታችን ህብረታችንን ያድሳል። ወደ ቅዱሱ መቅደስህ እመለከታለሁኝ አልኩኝ። የመጀመሪያው የሚታደሰው ህብረት ከማን ጋር ነው? ከእግዚአብሔር ጋር ማለት። ከእግዚአብሔር ጋር ያልተስማማ ማንነት ከሌላ ነገር ጋር መስማማት አይችልም። በጣም ይሄንን በጣም መቀበል አለብን። ከእግዚአብሔር ጋር سنስማማ ነው ከሌሎች ነገሮች ጋር መስማማት የምንችለው። የታደሰ ታዛዥነት በጸጋው ይታጀባል። ስንጥቁር ስብራቱን የሚያደርጋዋል በጸጋው ውበትና ቀለም ላይው ላይ የሚዘራበት ነገር አለ። ዮናስ ተሳለ ይላል አልስለት ቃል ገባ፣ እንደገናም ሊያገለግል ተነሳ። ዮናስ ወደ ምድር ዳር ሲወርድ ሲጣል አይ ይሄ በጣም በቃ የራሱ ጉዳይ ብሎ እግዚአብሔር አልተወውም፣ ነገር ግን ሊሰራበት ሊጠቀምበት ፈልጓል ማለት። ስለዚህ ማዳን የእግዚአብሔር ሥራ ብቻ ነው። ማንኛውም ነጻነት ወደ ኢየሱስ ያመለክታል። ስለዚህ የዮናስ የመጨረሻው የህይወቱ በህይወቱ ውስጥ የሚሰራውና የሚደረገው ነገር መታያውና የሚታየው ዋናው ነገር የሚያመለክተው ወደ ማን ነው? ወደ ጌታ፣ ወደ ክርስቶስ፣ ወደ እግዚአብሔር ነው ማለት ነው። ወገኖች እግዚአብሔር ይርዳን፣ አሜን። ስለዚህ ከርሱ ጋር በመስማማት ከርሱ ጋር የምንኖረውን ኑሮ እግዚአብሔር የሚከብርበት ይሁን ዘንድ የትኛውንም ዋጋ የሚጠይቅ የሚመስለውን አካሄዳችንን እግዚአብሔር በእውነት ይርዳን።